ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
ስለ ፕሬዚደንት ሳህለ ወርቅ ዘውዴ
መነጋገር መግባባት ይችላሉ። ትሁት ናቸው። በጣም ትጉ ሰው ናቸው። ታታሪ ናቸው። በጣም ጨዋ ሰው ናቸው። ይህንን መመስከር ይችላሉ።
ፕሮፌሰር ብሩክ ኃይሉ የቀድሞ የኢትዮጵያ ዲፕሎማት ናቸው። ስለ ፕሬዚዳንት ሳህለ ወርቅ የሚያውቁትን ያጫውቱናል።
የህግ የበላይነት ጉዳይ
መንግስት ህግና ስርዓትን ማክበር ተመራጣኝ ኃይል መጠቀም መጣል ጀመርም መንግስት የሚባለው ተቋም ኃይልን በብቸኝነት ግን በህግ አግባብ ብቻ በህግ ላይ የተደነገቀውና በተወሰነ መልኩ ብቻ የመጠቀም ስልጣን ያለ ብቸኛ አካል ነው በማህበረሰብ። ያን ማንቀበልና ማንከተል ከሆነ የዜግነት ግዴታችንን ጭምር አልተወጣንም ማለት ነው። ከዛ በኋላ መንግስትም ደግሞ የተቋቋመበት ህግ መሰረት ተመራጣኝ እርምጃ እኛ ላይ የመውሰድ መብት ጭምራለ ማለት ስልጣን አለው ማለት ነው።
አቶ ቁምላቸው ዳኜ የህግ ባለሙያ ናቸው። አነጋግረናቸዋል።
በሙስሊሙ ዓለም የአራተኛዋ ቅድስት ከተማ ሐረር መጠማትና መቆሸሽ
የሐረር ከተማ ብቻ አይደለችም። ይሄ በመስተጓጎሉ የውሃ ተጠቂ ሆና የሰለበተችው የአለማያ ከተማ፣ የአወዳይ ከተማና ዙሪያውን ያሉ የገጠር ቀበሌዎች በዚህ ተጠቂ ነበሩ። ራሱ እዚህ አካባቢ የተቋረጠበት ያቋረጡ ግለሰቦች የሚኖሩበት ያሉ ህብረተሰቦችም የዚህ የውሃ ችግር ሰለባ ነበር የሆኑት።
ዘገባለን።
እሁድ ጥቅምት 18 2011 ዓ.ም።
ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ። እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ ዜናውን የማሰማው አዲሱ አበበ ነኝ። ጠቅላይ ሚኒስትር አህመድ በጣና ሐይቅ ዙሪያ ጉዳት እያደረሰ የሚገኘውን የእንቦጭ አረም ወረራ ዛሬ ጎብኝተዋል። በጉብኝታቸውም አረሙ በሐይቁ ላይ ጉዳት እያደረሰ መሆኑን ተዘዋውሮ በመመልከት መንግስትና በጥናት ላይ የተሰማራ እርምጃ እንደሚወሰድ አስታውቀዋል። ዶክተር አብይ በላሊበላ ቆይታቸውም የውቅር አብያተ ክርስቲያናት ጥበቃና ጥገና የሚገኝበትን ሁኔታ ተዘዋውረው መጎብኝታቸው ተዘግቧል። በጉብኝቱ ላይ ለተሰበሰበው ህዝብ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ላሊበላን የሚያክል ድንቅ የዓለምና የአፍሪካ ቅርስ ለኛ ደግሞ ከዚያም በላይ መኩሪያችን ስለሆነ ደግመን መገንባት ባንችል እንኳን መጠበቅ ግን ግዴታችን ነው ማለታቸውን የአገር ውስጥ መገናኛ ብዙሃን ዘግበዋል። በአማራ ክልል ወልዲያ ከተማ የራያ ህዝብ ማንነት ጥያቄ እንዲመለስ ድጋፍ የሰጠ ሰላማዊ ሰልፍ ተካሄደ። ቀደም ሲል በትግራይ ክልል በአላማጣ ከተማ ተመሳሳይ ጥያቄ ያቀረቡ ሰዎች በመገደላቸውና በመታሰራቸው ሰልፈኛው አውግዟል። መለስካቸውማ ተከታዩን ልኮልናል።
በወልዲያ ከተማ ከቀትር በፊት ተጠናቀቀ ሰላማዊ ሰልፍ በሺዎች የሚቆጠር የወልዲያ ህዝብ ለራያ ህዝብ የማንነት ጥያቄ ድጋፍ መስጠቱን የራያ ህዝብ የማንነት ጉዳይ አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ አቶ አብርሃ ረስኦ ለቪኦኤ በስልክ ገልጸዋል። አቶ አብርሃ እንዳብራሩት በአካባቢው መስተዳደር የሚመለከታቸው አካላት ዕውቅና በተሰጠው በዚህ ሰላማዊ ሰልፍ ግድያ ይቁም፣ ማንነት ይከበር በሚል መሪ ቃል መሠረት ተሰላፊው ህዝብ ድጋፉን ያሳየ መሆኑን አውስተዋል። የሰላማዊ ሰልፉን አጠቃላይ ዓላማም ዘርዘር አድርገው ገልጸዋል። ለድምፁ የጥራት ጉድለት አስቀድመን ይቅርታ እንጠይቃለን።
የሰልፉ ዋና ዓላማ በዋናነት የራያ ህዝብ ጥያቄ ለድፍን 27 ዓመት በማንነት ባልሆነው እሜጅ ላይ የኖረ ህዝብ ነው። ይህን ህዝብ ከደርግ ውድቀት በኋላ በደቡብ ትግራይ ውስጥ የተካለለ ህዝብ አለ። ይህ ህዝብ የሚጠይቀው ጥያቄ የማንነትን ጉዳይ ነው። ብሔራዊ ኢትዮጵያ ህዝብ የመልካም አስተዳደር መረገጥን፣ መበደልን ወይ ደግሞ ይሄ ልማት አልተፈጸመልኝም የመልካም አስተዳደር እጦት አለ ብሎ ሊጠይቅ ይችላል። የራያ ህዝብ ግን ከነዚህ ባሻገር ማንነቴ ተሰርቋል፣ እኔ በማንነቴ ልክ ባልሆነ ህዝብ ላይ ተመስርቶ የሚመራ ህዝብ ነው ያለው እና ማንነቴ ይከበርልኝ፣ ይመለስልኝ የሚል ይህን ጥያቄ አንግቦ ነው።
የሰልፉ ዋና ዓላማ ይህ ቢሆን በተጨማሪ የተነሱ ጥያቄዎች እንደነበሩ የሰልፉ አስተባባሪና የህዝብ ግንኙነት ኃላፊው ገልጸዋል። በዚህ መሰረት በቅርቡ በትግራይ ክልል በአላማጣ ከተማ የራያን ህዝብ የማንነት ጥያቄ ያነሱ ንጹሐን ዜጎች ተገድለዋል እንዲሁም ታስረዋል ብለዋል። ሰልፉ ግድያውን አውግዞ የታሰሩትም እንዲፈቱ ጠይቋል ሲሉ አቶ አብርሃ ረስኦ ገልጸዋል። በአላማጣ ከተማ የተፈጸመው ግድያ መንስኤ የክልሉ መንግስት ጉዳዩ የማይመለከታቸውን ሰዎች በራያ ህዝብ የማንነት ጥያቄ እንዲወስኑ በመሰብሰቡ እንደሆነ አቶ አብርሃ ይናገራሉ። ይህን ስብሰባ በመቃወም የተነሱ ወጣቶችም በጸጥታ ኃይሎች መገደላቸውን አቶ አብርሃ አስታውሰዋል። ከዚህ በመለስ ደግሞ ሁኔታውን ለማረጋጋት ሲሞክሩ የነበሩ ሽማግሌዎችና ሌሎች ሰዎችም ለእስር መዳረጋቸውን ተናግረዋል። የክልሉ መንግስት ቀደም ሲል በሰጠው መግለጫ ሶስት ሰዎች መገደላቸውን አረጋግጦ የተሰማውን ሐዘን መግለጹም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን አመሰግናለሁ። ዛሬ በአማራ ክልል ባሉ ዋና ዋና ከተሞች ከሚሴንና ደብረ ማርቆስን ሳይጨምር ሰላማዊ ሰልፎች ተካሂደዋል። የሰልፉ ዋና ዓላማ የወልቃይትና የራያ ህዝብ የማንነት ጥያቄን መንግስት አፋጣኝ መልስ ይስጥ፣ የላሊበላ ቅርስና የጣና የእምቦጭ አረም መፍትሄ ያግኝ የሚል ይዘት ያለው ነው። አስቴር ምስጋናው ጎንደር ነው ያለችው፣ ተጨማሪ ዘገባ አላት።
ዛሬ በአማራ ክልል በ12 ዋና ዋና ከተሞች ሰልፍ ተካሂደዋል። በሁሉም ከተሞች ያሉ ህዝቦች ያነሱት ጥያቄ ደግሞ በሶስት ጉዳዮች ላይ ያተኮረ ነበር። በጎንደር ከተማ 10 ሺዎች የሚቆጠሩ ነዋሪዎች በሰልፉ የተገኙ ሲሆን ከዋልድባ ገዳማት የመጡ መነኮሳት፣ ከወልቃይት ተፈናቅለው የመጡ ወጣቶችም ይገኙበታል። የአማራ ወጣቶች ማህበር በጎንደር ባለ 9 አቋም መግለጫ ያወጣ ሲሆን ይዘቱም በአማራ ህዝብ ላይ እየታየ ያለው አማራ ጠል ትርክትና ትንኮሳ ይቁም የሚል ነው።
በአማራ ህዝብ ምድር በሙሉ በተካሄደው ሰፊ ህዝባዊ ሰልፍ ለሚመለከተው ሁሉ ባለ 9 ነጥብ የአቋም መግለጫ እናስተላልፋለን። መንግስት ከለከት በላይ የሆነውን በአማራው ላይ የሚደርሰውን ግፍና በደል እንዲያስቆም፣ የላሊበላ ውቅር አብያተ ክርስቲያናት ከተጋረጠባቸው የመውደም አደጋ፣ የጣና ሐይቅ ከተደቀነበት የመጥፋት አደጋ በአፋጣኝነትና ቀጣይነት ባለው መልኩም እንዲጠበቅ እናሳስባለን።
የጎንደር ከተማ ከንቲባ ዶክተር ሙሉቀን አዳነ ሰልፍ ለወጣው ህዝብ ያሰሙት ንግግር ቢኖር
የአማራ ዲሞክራሲያዊ ፓርቲ ብቻ ሳይሆን ኢህአዴግ በሀገር ደረጃ የማንነት ጥያቄ ያላቸው ህዝቦች ጉዳይ፣ የወሰንና የድንበር ጉዳይ በህጋዊ መንገድ እንዲፈታ አጀንዳው አድርጎ እንደሚታገል ያረጋገጠ መሆኑንና ይህንም በአቋም መግለጫ ጭምር ያወጣ መሆኑን ላረጋግጥላችሁ እወዳለሁ።
በሁሉም የአማራ ክልል ዋና ዋና ከተሞች የተካሄደው ሰልፍ ያለምንም የጸጥታ ችግር የተጠናቀቀ መሆኑን ከየስፍራው ያገኘሁት መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ጎንደር።
አስቴር እናመሰግናለን። አድማጮች፣ በሁለቱም ዘገባዎች ዙሪያ ሰሞኑን ተጨማሪ ሪፖርት ለማቅረብ እንሞክራለን። ማሊ ውስጥ ትናንት 2 የተባበሩት መንግስታት የሰላም አስከባሪ ወታደሮች ተገድለዋል፣ ሌሎች በርካቶች ቆስለዋል። በሚኑሱማ የሰላም ጥበቃ ተልእኮ መግለጫ መሰረት ቲምቡክቱ ግዛት ውስጥ በመትገኘው በቤር ወረዳ የተመደቡ ባለ ሰማያዊ ቆብ ዘቦቹ ከበርካታ ሮኬት ወንጫፊ፣ አውቶማቲክ ጠመንጃና ሌሎች ፈንጂዎችን ከጫኑ ካሚዮኖች የተቃጡባቸውን ጥቃቶች መልሰዋል። በዚህ ድንገት 2 የቡርኪና ፋሶ ወታደሮች ሲገደሉ ሌሎች በርካቶች ቆስለዋል። በማሊ ማዕከላዊ ግዛት ኮና ውስጥ በመትገኘው በምቦቲ ደግሞ በርካታ የቶጎ ሰላም አስከባሪ ወታደሮች በተቀበረ ፈንጂ ጥቃት ቆስለዋል። ለጥቃቶቹ እስካሁን ኃላፊነቱን የወሰደ ወገን ባይኖርም ምልክቶች ከዚህ ቀደም በነውጠኛው እስላማዊ ቡድን በአልቃይዳ ከደረሱ ጥቃቶች ጋር ተመሳሳይነት አላቸው። በመጨረሻም የዩናይትድ ስቴትስ አንድ ታጣቂ ትናንት ጠዋት እዚህ በዩናይትድ ስቴትስ ፒትስበርግ ውስጥ በሚገኝ አንድ ትሪ ኦፍ ላይፍ በተባለ የእስራኤላውያን ምኩራብ ተኩስ ከፍቶ 11 ሰዎችን ሲገድል ፖሊሶችን ጨምሮ 4 በድምሩ 6 ቆስለዋል። በቁጥጥር ስር የሚገኘው የ46 ዓመቱ ሮበርት ባወርስ ተኩሱን በከፈተበት ወቅት አይሁዳውያን በሙሉ ማለቅ አለባቸው ሲል ይጮህ ነበር ተብሏል። ምርመራውን የያዘው የፌዴራል ፖሊስ ድርጊቱን ከጥላቻ ወንጀል ጋር አያይዞታል። ፕሬዚዳንት ዶናልድ ትራምፕ ግድያውን አውግዘዋል። የዩናይትድ ስቴትስ ያላትን የሞት ቅጣት ሕግ ማጠናከር ይኖርባታል ሲሉም ሐሳብ አቅርበዋል። አድማጮቻችን፣ ለሰዓቱ ያለን ዜና በዚሁ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትስ በ25 ሜትር ባንድ በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 18 2011 ዓመተ ምህረት ምሽት ፕሮግራም ነው።
ማህበራዊ ሚዲያ መዘዙና የኃላፊነት ስሜት
ሶሻል ሚዲያ ጥቅምም እድልም ፈተናም ይዞ ነው የመጣው። ስለዚህ ጥያቄው መሆን ያለበት እድሉን ተጠቅመን ፈተናውን እንዴት መቀነስ እንችላለን የሚለው ትልቁ የቤት ስራ ይመስለኛል።
ዶክተር ዘነበ በየነ የዩኒቨርሲቲ ኦፍ ሚሲሲፒ የጋዜጠኛነትና የኮሚኒኬሽንስ መምህር እንዲሁም የዓለም አቀፍ ፕሮግራሞቹ አስተባባሪ ናቸው። የዩኒቨርሲቲው ማብራሪያ አላቸው።
ወደ ኒውዮርኳ የአቢሲኒያ መጥመቃውያን ቤተክርስቲያንም እንመለሳለን።
Inspirational Voices of Abyssinia የአቢሲኒያ አነቃቂ ድምጾች ቡድን መዘምራን ናቸው።
አሁን ወደ መጀመሪያው ዝግጅታችን እንዝለቅ። ፕሬዝዳንት ሳህለወርቅ ዘውዴ በሚያቋቸው አንደበት
የፕሬዝዳንት ሳህለወርቅ ዘውዴ የመጀመሪያዋ ሴት ርዕሰ ብሔር መሆን ብዙዎችን ያስደሰተ ዜና ሆኗል። የፕሬዝዳንት ሳህለወርቅ ለዚያ ከፍ ያለ ስፍራ መመረጥን የሚያደንቁና በቅርብ የሚያውቋቸው ሰዎች አጉልተው የሚያዩት ሴት መሆናቸውን ብቻ ሳይሆን ራሳቸው ወይዘሮ ሳህለወርቅ እንደ ባለሙያና እንደ መሪም ያሏቸውን የብቃት ማሳያዎች ጭምር ነው። ከእንደዚህ አይነት ሰዎች መካከል የኦሃዮ ዩኒቨርሲቲው ፕሮፌሰር ብሩክ ኃይሉ አንዱ ናቸው። ፕሮፌሰር ብሩክ የኢትዮጵያ ዲፕሎማት ሆነው ነው ያኔ አምባሳደር ሳህለወርቅን የሚያውቋቸው። መስመር ላይ ይዘናቸዋል። ዕውቀትና ትውስታቸውን ያጫውቱናል። ለኔም ለዚሆንም ለእናንተም ፕሮፌሰር ብሩክ ጤና ይስጥልኝ፣ እንደምን አመሹ?
ጤና ይስጥልኝ አቶ ሰለሞን፣ እንዲሁም ወይዘሮ ሲሆን እንዴት ዋላችሁ?
እንዴት ዋሉ? ለወትሮው የሰለሞን እንግዳ ሆነው ነው ዛሬ እኔንም ጨምሯልና እንግድነቶ። ምናልባት
ሰለሞንታችንም ሴት አይደሉም አንቺ
ልል ነበረ። ሰለሞን ዛሬ አብረን እናነጋግራቸው ሲል ፕሬዚዳንቷ ሴት ስለሆኑ ይሆን ወይ ብዬ ነበረ። ለማንኛውም ግን ፕሮፌሰር ብሩክ የት ነው የሚያውቋቸው ያሁኗን ፕሬዚዳንት የቀድሞዋን አምባሳደር ሳህለወርቅ?
አመሰግናለሁ ላደረጋችሁልኝ ግብዣ። አምባሳደር ሳህለወርቅ ዘውዴን ማቃቸው አሁን ኢትዮጵያ የመጀመሪያዋ ሴት ፕሬዚደንትን ማቃቸው ፓሪስ ነው። እኔ ዩኔስኮ ተመድቤ ከአሜሪካ ተዛወርኩኝ። እሳቸው ቀደም ብሎ 2002 እኔ ወደ አሜሪካ ሲሄድ ከአዲስ አበባ እሳቸው ወደ ፈረንሳይ ነው የተሻገሩት እና ፈረንሳይ አንድ ሶስት አመት አብረን ቆይታ አድርገናል።
እርስዎ ምንድን ነበር ኃላፊነቶ ያን ጊዜ?
በጣም ጥሩ። እኔ እንግዲህ ዩኔስኮ ዋናው ጽህፈት ቤትና ያ ሁሉ ሰፊ የሆነ እንቅስቃሴ ግዙፍ ስራ የሚካሄደው ፓሪስ ነው።
አዎ፣ ዩኔስኮ ማለት የተባበሩት መንግስታት ድርጅት የሳይንስ የትምህርትና የባህል ተቋም
እና የእኔ ምድብ የተመደብኩት ቀን በቀን ዩኔስኮን እንድከታተል ነው። እሳቸው ደግሞ ዋናው ስራቸው ባይላተራል ማለት የሁለትዮሽ ግንኙነትን በኢትዮጵያና በፈረንሳይ መካከል ነው።
እርስዎም የኢትዮጵያ መንግስት ልዑክ ነበሩ ያን ጊዜ?
አዎ፣ ልዑክ ነበርኩ። እኔ ምክትል ቋሚ ተጠሪ ለዩኔስኮ ነበርኩ። እሳቸው ሌተር ኦፍ ክሬደንስ በኢትዮጵያ መንግስት አሰራራችን አንድ አምባሳደር ነው የሚያቀርበው። እሳቸው ተወካይነታቸውም ቋሚ ተብለው ለዩኔስኮም ነው። እኔ ያኔ ሚኒስትር ባለሙሉ ስልጣን እና ልዩ ልዑክ ነበርኩ። በዛ ማዕረግ ነው ስከታተል የነበረው። ነገር ግን ቲም ወርክ ነው እና የሀገር ጉዳይ ነው እና በሳምንት ሁለት ሶስት ቀን አንዳንዴም በየቀኑ አለዛ ቢጠፋ በሳምንት አንድ ቀን ቢሮ እኔ ዩናይትድ ኔሽን ውስጥ ነው፣ እሳቸው ዋናው የኤምባሲ ቻንሰሪ ውስጥ ነው። መገናኘታችን ቲሙንም ዲፕሎማቶችንም አብረን ብዙ ብዙ ስራዎች ሰርተናል ለማለት እችላለሁ እና በዚህ አጋጣሚ ነው ልተዋወቅባቸው ልቀርባቸው ይቻልኩ።
እስቲ ፕሮፌሰር ብሩክ የሙያ ብቃታቸው የተለየ ክህሎታቸው ምንድን ነው? በስራ
መነጋገር፣ መግባባት፣
ይችላሉ። ትሁት ናቸው። በጣም ትጉ ሰው ናቸው። ታታሪ ናቸው። በየቀኑ ቢሯቸው ናቸው። ጨዋ በጣም ጨዋ ሰው ናቸው። ይህንን ልመሰክር ይችላለሁ። ስራቸውንም በተመለከተ ጠንቅቀው ቢሰሩ ሰው ናቸው። ባይላተራል ላይ ስላልሰራሁ መቶ መቶ ይሄ ነው ብዬ በዝርዝር ልናገር አልችልም። እኔ ስመደብ በነበሩት የውጭ ጉዳይ ሚኒስቴር በወቅቱ እና በሚኒስትር ዴታው ስመደብ ዩኔስኮ ዩናይትድ ኔሽንን በጣም ከፍተኛ ተግባራት የተመደቡ የተቀመጡ ነበሩ። የአክሱም ሐውልትን ማስመለስ ለምሳሌ የመሳሰሉትን ሁኔታዎች ብዙ የምንከታተላቸው ጉዳዮች ላይ በትምህርት፣ በሳይንስ፣ በባህል የመሳሰሉትን እሱን እንድከታተል ስለተመደብኩ እኔና እሳቸው ግንኙነት ሰበብ ይላል ማለቴ ነው። በተባበሩት መንግስታት በኩል ያለኝን ኦብዘርቬሽን ነው የምናገረው። እሱም ለምሳሌ ቦርድ አባል እንድንሆን ተክተን ሰርተን እኔ በነበርኩ ጊዜ እሳቸውን በነበሩ ጊዜ ኢትዮጵያ በድጋሚ ቦርድ አባል ሆና እንድትመረጥ ከብዙ ዓመታት በኋላ እንድትመረጥ አብቅተናል።
የዩኔስኮ ቦርድ አባል ማለት ነው?
አዎ፣ የዩኔስኮ ቦርድ አባል ዋና ወሳኝ አካል እሱ ነው። ለአራት ዓመት ነው። 53 ሀገራት ነው የሚመረጡት። ኢትዮጵያ አፍሪካ ሀገር እንደመሆኗ ግሩፕ 5A ይባላል፣ ምድብ 5 ይባላል። በሱ በከፍተኛ ድምፅ ኢትዮጵያ እንድትመረጥ አድርገን ተክተን እኔም እሳቸውም በጋራ ሰርተን ያለ ማድረግ በቅተናል። አክሱም ሐውልትንም ስናስመልስ በተከታታይ በቅንጅት እየሰራን ከባህል ሚኒስትሩ ጋር ሁሉ ባለስልጣናት ጋር እንደገና እኔም ሆነ ከፓሪስ እየደወልኩ ራሱ እስከ አውሮፕላን ድረስ የትኛው አውሮፕላን ነው ይህን አክሱም ሐውልትን ስንት ቦታ ይቆረጥ፣ ተቆርጦ ስንት ጊዜ መመላለስ አለበት በሚል እስከ ፔንታጎን ድረስ ከዋሽንግተን ኤምባሲያችን ጋር በቅንጅት በመስራት የአሜሪካ ራሱ ትልቁ ግዙፍ አውሮፕላን አልበቃ ብሎ ራሽያኖችን ነው እንደገና ከሞስኮ ኤምባሲያችን ጋር በቅንጅት ራሽያኖችን ትብብር ጠይቀን በዛ መሰረት ነው አራት ፍላይት አራት ጉዞ ነው ያደረገው እና በዛ ከሳቸው ጋር ሰርተናል። ቦርድ ላይም ከፍተኛ ውሳኔዎችን ከሳቸው ጋር በህብረት ተቀናይተን ኢትዮጵያ ተገቢውን ቦታ እንድታገኝ የአፍሪካ ሁሉ ግሩፕ አላፊ እንድትሆን የምስራቅ አፍሪካን ግሩፕ አላፊ ሆና እሳቸው በሌሉበት ጊዜ አብዛኑ ጊዜ ማለት እንችላለን እኔ ቼር እያደረግን እየመራን በቅንጅት የአፍሪካን የአህጉሩን ስትራቴጂ እየቀረጽን ከአፍሪካ ሀገሮች ጋር እየሰራን በዚህ መልክ ከሳቸው ጋር ሰርተናል ማለት እንችላለን።
እስቲ ስለ ቋንቋ ችሎታቸው ስለ ፕሬዚዳንት ሳህለ ወርቅ ይንገሩን። ደግሞ ትንሽ
ግን እስቲ ከዛ በፊት አንድ ጊዜ የፕሬዚዳንት ሳህለ ወርቅ ዘውዴን የህይወት ታሪክ ስናየው ከትምህርታቸውም ልምዳቸውም በጣም ከፍ ያለ፣ በተለይ ደግሞ በውጭ ሀገር ያደረጉት ቆይታ በተባበሩት መንግስታት ድርጅትም የነበራቸው ስፍራ በጣም ትልቅ እንደሆነ ነው ያነበብነው እና ያየነው። እና የኢትዮጵያ የፕሬዝዳንቱን ስልጣንና ተግባር በሚዘረዝረው የህገ መንግስቱ ክፍል ላይ የተቀመጠው ነገር የእሳቸው ያላቸውን ልምድ ሊተገብሩበት የሚችሉት እድል ይሰጣቸዋል ወይ?
ይሄ ማለት ይበልጥ የስራ አስፈጻሚ ስልጣን ባለው ቦታ ላይ ቢቀመጡ አይሻልም ነበር ወይ የሚል ይመስላል።
ይሄ ተገቢ ጥያቄ ነው። እንግዲህ ምንድን ነው ወደ ቋንቋቸው እመጣለሁ በነገራችን ላይ ግን ዋና ይህን እናስቀድምና የኢትዮጵያ ፖለቲካ ስርዓታችን ፓርላሜንት የእንግሊዝ ፓርላሜንታሪ ስርዓት ይባላል። ማለት ህግ አስፈጻሚውና ህግ አውጪው አንድ ላይ ተዋህዶ ጠቅላይ ሚኒስትሩ ነው ስልጣን ያለው። አሁን ዶክተር አብይ ናቸው ፕሬዚደንቱ ርዕሰ ብሔሩ ጥርስ የሌለው ፖዚሽን ወይ ቦታም ይባላል በብዙዎቹ። እንደው ለማጣጣል ሳይሆን ስራው ምንድን ነው? ሴሪሞኒያል በቃ ይሄ ስርዓት ሴሪሞኒያል የሆኑ ስራዎችን በህገ መንግስቱም የተገደበ ስራ ነው የሚሰራው። ኢትዮጵያ ሃይብሪድ አይደለችም። ሃይብሪድ እንኳን ብንሆን ቅልቅል ማለት ነው ፈረንሳይ ከ1958 ዓመት በፊት እንደነበረች ብንሆን እንኳን ስልጣን ይኖራቸው ነበር። እና ወይዘሮ ጽዮን አሁን ወደ ጥያቄያችሁ ስመለስ እንግዲህ ምንድን ነው የዶክተር አብይን ጉድዊል ይጠይቃል ነው የምለው። እንዴት ብትሉ በጊዜው ያለው ፕራይም ሚኒስተር ዴሌጌት የማድረግ በውክልና የመስጠት ጠቅላይ ሚኒስትሩም አንቺ ሂጂ እርስዎ ሂዱ እያሉ ጠቅላይ ሚኒስትሩ እሳቸውንም ይልኩ ይችላሉ። እንደ ዶክተር አብይ አይነት ቀና ጠቅላይ ሚኒስትር ደግሞ ሲኖር እውነቱ ለመናገር የፎረን ፖሊሲ እና የዲፕሎማሲ ትልቅ ኤክስፒሪየንስ ስላላቸው እንደው በትላልቅ መድረኮች ላይ ዶክተር አብይ መሄድ ሲያቀታቸው በፕሮግራም መጣበብ እሳቸውን እንደ ተወርዋሪ አምባሳደር ብላችሁ ቶሎ ቢልኳቸውና ሀይ ፕሮፋይል የሆኑ ስብሰባዎች ላይ ቢሳተፉ ትልቅ ጠቀሜታ እና ትልቅ እድምታ እንደገና የእህቶቻችንን ተገቢ ቦታ በዓለም መድረክ ደግሞ ያወጣዋል ነው የምለው። እና የዶክተር አብይ ላይ ያጠነጥናል። ዶክተር አብይ ላይ ደጋግሜ የምለው ተስፋው ምንድን ነው? ያላቸውን ባህሪ ከማየት ነው። አሁን በቅርቡ እንኳን ምክትል ጠቅላይ ሚኒስትሩና አቶ ደመቀን አይታችሁ እንደሆነ በስራ መጨናነቅ ሊሆን ይችላል ሳውዲ አረቢያ እንዲሄዱ ተደርገዋል። ከዛም በፊት አንድ ቦታ መሰለኝ እንዲሄዱ ተደርገዋል። ይሄ ጥሩ ነው። ከእሳቸው አካባቢ ያሉትን ከበድ ያለ ፖለቲካ መሪዎች ችሎታው ካላቸው እንዲሳተፉ በማድረጉ እና ፕሬዚደንታችን ሳህለወርቅን በተመለከተ እኔ በየጊዜው አልፎ አልፎ ሀገር ብቻ ሳይሆን ወጣ ወጣ እያሉ ትላልቅ ስብሰባ ላይ ከዶክተር አብይ ጋር በቅንጅት ፕሮግራም የተሰራ ዶክተር አብይ እውነተኛ ስልጣን ቢኖራቸውም እሳቸውን ሳያጠሉባቸው እንደ ጥላት ያደርጉባቸው ገፋ ገፋ አድርገው ለበጎ እንዲታዩ ጥሩ ጥሩ ነገር ራፖር እንዲፈጥሩ ለማድረግ የሚያስችል ይመስለኛል። ቋንቋውን በተመለከተ ግንኙነቱን ለመናገር ውጭ ጉዳይ ሚኒስቴር ብዙ እንግሊዝኛ ተናጋሪ ነው። እኔ እንግሊዝኛና ጀርመንኛ ፈረንሳይኛም አልታማ ማለት ይችላለሁ። እሳቸው ፈረንሳዩን ከፈረንሳዮች ይበልጥ ይናገራሉ ነው ልክ እንደነ ሴንጎር እንደነማ ከነ ግስንግሱ ከነ ተረቱና ከነ ቀልዱ ልበላችሁ ወይዘሮ ጽዮን ምንድነው ተሰለሞን ቋንቋ መናገር ብቻ በቂ አይደለም። ቋንቋውን ከነ ኮኖቴሽኑ ከትክክለኛ ትርጉሙ ጋር ውስጠዘው ወርቅና ሰማል ሁሉ በጥራት የሚያክሰሞናልበት እንጂ እንዳለ ቀዩን ቀይ ነው ብቻ ማስቀመጥ ብቻ አይደለም። ቀዩን ቀይ ነው ማይባልበትም ካልቸር ይኖራልና በዛ መልክ ማለት ነው። ሪሊ ረቀቅ ነው ፈረንሳይ ረቀቅ ያለ የዲፕሎማሲና የፍቅር ቋንቋ ነው ይባላል። እና ያን የመሰለ ቋንቋ በደንብ እንደው ሐሳብን በተከታታይ በደንብ ያስቀመጡ መናገር በተለይ ስብሰባና ፖለቲካ ላይ በዲፕሎማቲክ ስራ ኔጎሽየት ይደረግ ያስፈልጋል ይህን የመሰለ ችሎታ።
እሺ ፕሮፌሰር ብሩክ በጣም እናመሰግናለን። ሌላ ጊዜ ከሰለሞን ጋር ሰፋ ባለ ትገናኛላችሁ።
አንድ ነጥብ እዚህ ላይ ለማለት
ምንም
እንኳን ተገናኝተን አናውቅም፣ ግን አከብራቸዋለሁ። ስራ ባልደረባ ነው። በስራ ላይ ሁሉም ቆርጠን ብሎ በመስራት እኔም አምናለሁ። እንኳን ደስ ያሉት ማለት እፈልጋለሁ። እንዲሁም ደግሞ ከአንቺ ጀምሮ ለእህቶቻችን፣ ለባለቤቶቻችን፣ ለልጆቻችን፣ ለኢትዮጵያ ሴቶች በሙሉ ይሄ ትልቅ እርምጃ ነው። ነገ ደግሞ ዶክተር አብይ 10 ዓመትም 5 ዓመትም ሰሩ፣ ከዛ በኋላ ደግሞ እህቶቻችን እውነተኛው ስልጣን ያለበትን ቦታ ጠቅላይ ሚኒስትር ማይሆንበት ምንም ምክንያት አይታየኝም እና ይህንን ለማለት ነው።
እንኳን ደስ ያላችሁ መባል ያለባቸው ሴቶች ሰዎቹ ብቻ ሳይሆኑ በነገራችን ላይ ዶክተር ብሩክ ወንዱም ሁሉ እንኳን ደስ ያለ ሊባል ይገባዋል ብዬ አምናለሁ።
እሺ እናመሰግናለን። መልካም ምሽት ይሁንልዎት።
እግዚአብሔር ይስጥልን።
አሜን። ለሁላችንም እኔም አመሰግናለሁ ተሰጠኝ እድል።
ደህና ብሽው ዶክተር ብሩክ።
ደህና
ብሽው። የህግ የበላይነት ጉዳይ ተከታዩ ዝግጅታችን ነው።
አንድ ነገር የተረጋጋችና የህግ የበላይነት የተረጋገጠባት ማድረግ የመንግስት ግዴታና ኃላፊነት መሆኑን ሲሆን እንግዲህ ያነጋገርሻቸው የህግ ባለሙያ አቶ ቁምላቸው ዳኛ አመልክተዋል። የህግ የበላይነት ሲባል ለመሆኑ ምን ማለት ነው? ወደ አቶ ቁምላቸውና ወደ አንቺው እንመለሳ።
አቶ ቁምላቸው ዳኜ በጣም እናመሰግናለን ለቃለ ምልልስ ፈቃደኛ ስለሆኑ። በተለያየ ጊዜ በተለይ የህግ ጉዳይ ሲነሳ የህግ የበላይነት መከበር አለበት። በኢትዮጵያ የተፈጠሩትን ችግሮች ለመፍታት መፍትሄ ለማስያዝ መልክ ለማበጀት የህግ የበላይነት መከበር አለበት የሚል ንግግር ተደጋግሞ ይሰማልና እስቲ የህግ የበላይነት መከበር አለበት ማለት ምን ማለት ነው? እንዴት ነው የህግ የበላይነት የሚከበረውና የሚረጋገጠው?
አሁን ጥሩ ጥያቄ ነው። የህግ የበላይነት ወይም ሩል ኦፍ ሎው ይባላል ነገር ወይም መለከት የተለያዩ ትርጓሜዎች ናቸው ያሉት። ግን እንደው መሰረታዊ ብለን የምንይዛቸው ነገሮች ምንድን ናቸው? የህግ የበላይነት ሲባል በመጀመሪያ ደረጃ የመንግስት ባለስልጣናት እና ተራው ዜጋ በህግ ፊት እኩል መሆን አለባቸው። የመንግስት ባለስልጣናት እና ኃላፊዎች የህግ መገዛት አለባቸው፣ ከህግ በታች መሆን አለባቸው። ምንም ምስት ማናቸውም ድርጊት በህግና በህግ የተመራ መሆን አለበት እንጂ በዘፈቀደ ሊፈጸም መሆን የለበትም የሚል ነው መሰረታዊ ነገር። ሁለተኛው ነጥብ ምንድን ነው? እንግዲህ በስነ ህግ ትንተናም ላይ የሚታዩት ነገሮች ብላ የበልነትን አላባዎች ምንድን ናቸው የሚል በተመለከተ አንደኛ ዜጎች መተዳደር ያለባቸው አጠቃላይ ህዝቡን የሚመለከቱ ህጎች ነው እንጂ ለግለሰብ እየተለየ ህግ ብላ አይገባም። ለምሳሌ በኛ ሀገር የፍዬ የአብርሃ ህግ የሚባለው ጨርሙ ስናገረት እና የዜጎችን አጠቃላይ ጠባይና ኑሮ ለመምራት ነው ወይም የተወሰነ ወደ ፈክር ኑሮ ለመምራት እንጂ ግለሰቦችን መሰረት ያደረገ ህግ መውጣት የለበትም። ሩልስ ባይ ጀነራል ነው አምስ የምንለው ማለት ነው። ሁለተኛው ነገር ደግሞ እንደዚሁ ህጎች አስቀድመው የተከለከለውና የተፈቀደውን ነገር በግልጽ የሚደነግጉ መሆን አለባት እና ህጎች ወደኋላ ተመልሰው መስራት የለባቸው። ምክንያቱም ዜጎች ህግ የሚወጣበት ጊዜ ምን እንደተፈቀደ፣ ምን እንደተከለከለ፣ ምን እንደሚጠበቅባቸው አውቀው በዛው ረገድ ድርጊታቸውና ጠባያቸውን ማስተካከል ስላለባቸው ማለት ነው። ሌላኛው ነገር ደግሞ እንደዚሁ ህጎች ሁሉ ጊዜ በተለይ መጠን ህግ ሲወጣ ቋሚ መሆን አለበት እንጂ በየጊዜው በቀን በቀን የሚቀያየር መሆን የለበትም። በቀን በቀን የሚቀያየር ከሆነ ህጉ ተገማች ስለማይሆን ዜጎች ህጉን መከተል ይቸግራል። ሌላኛው እንደዚሁ ደግሞ ህጎች ሊፈጸሙ የሚችሉ መሆን አለባቸው። ዜጎች በቀላሉ ሊተገብሯቸውና ሊከተሏቸው የሚችሉ መሆን አለባቸው። ከዜጎች አቅም በላይ የሆኑ ወይም ለመፈጸም አስቸጋሪ የሆኑ ህጎች መውጣት የለባቸውም የሚል ነገር ነው። ሌላው እንደዚሁ ህጎች በግልጽ በአደባባይ መታወቅ አለባቸው። ጥቂት ሰዎች ብቻ የሚያውቋቸው ጥቂት ሰዎች ብቻ የተረጉሟቸው ነገሮች መሆን የለባቸውም። ምክንያቱም ዜጎች ቅድም እንዳልኩት ምን ማድረግ እንደሚጠበቅባቸው ካላወቁ ሕግን ተግባራዊ ማድረግ ስለማይቻል ማለት ነው። ስለዚህ ሕጎች በተቻለ መጠን ግልጽ መሆን አለባቸው እና መታወጅም አለባቸው፣ ይፋ መሆን አለባቸው ለሕዝብ የሚል ነው። አሁን ኢትዮጵያ ለምሳሌ አብዛኞቹ እንግዲህ በኢትዮጵያ ሕግ አሁን ባለው ሁኔታ መመሪያዎች የሚቁት ናቸው። ግን መመሪያዎች አይገኙም የትም ቦታ። የዜጎችን መብትና ግዴታ የሚወስኑ የሚጥሱም መመሪያዎች ጭምር የት እንደሚገኙ እንኳ ማወቅ አስቸጋሪ ልከኛ የታሰረበን መመሪያዎች ሊያመት ማለት ነው። በተመሳሳይ ሁኔታ በክልሎች የሚወጡ ሕጎች ታትመው የሚሸጡበት ቦታ የለም። ስለዚህ ክልሎች ቢያወጣሉ ግን በአደባባይ የሚያውጁት ሕግ ሚስጥር ሆኗል ማለት ነው። ዜጎች አውቀው ሊከተሉት የማይችሉት ነገር ሆኗል ማለት ነው። እንደዚህ ኢትዮጵያ የምትፈርማቸው ዓለም አቀፍ ስምምነቶችን በሀገሩ ቋንቋ በእንግሊዝኛ አማርኛ ፋይዘነታ ይዘታቸው ታትሞ ስለማውጣ ሕገ መንግስቱ አስገዳጅ ናቸው ይላል። ነገር ግን በግልጽ በማያሻማ ሁኔታ ይሄ ነው ሕጉ ገዢ ነው ይሄ ነው የሚባል ነገር አልሆነም ማለት ነው። እና በተጨማሪ ሕግ የበላይነት ይሄ ስነስርዓታዊ ገጽታ አለው። እንደገና ደግሞ የፍሬ ነገርም ገጽታ አለው። ስነስርዓታዊ ገጽታ የምንለው ነገር ምንድን ነው? ቅድም እንዳልኩት እንግዲህ የሕግ የበላይነት ከዜጎች በሕግ ፊት እኩል ናቸው ከሚለው ነገር ጋር የተያያዘ ስለሆነ በተለይ በፍርድ ቤት የሚደረጉ የዳኝነት ሂደቶች ዜጎች ፍትሐዊ ዳኝነት የማግኘታቸው ሊጠበቅ ይገባል። በጠበቃ የመወከል ማግኘት፣ የሚቀርብባቸውን ማስረጃ የመከላከል ቀድሞ የማየት በፍርድ ቤት በሕግ በተቋቋመ ፍርድ ቤት ዳኝነት ይግባኝ ማቅረመት ምን የምንላቸው ግ ኖራቸው ይገባሉ። የፍሬ ነገር ገጽታው ደግሞ ምንድን ነው? ቅድም ያልኩት በዜጎች ሁሉ በሕግ ፊት እኩል መሆናቸው፣ በሰብአዊ መብቶችና ፍትህ መከበራቸው እና በተለይ ደግሞ የዳኝነት ነጻነት መኖሩ ነው። የዳኝነት ነጻነት በጣም ቁልፍ የሚሆንበት ምክንያት ምንድን ነው? ሕጎችን የመፈጸምና የመተርጎምና ዋና የማስፈጸም ኃላፊነት የዳኞች ስለሆነ ዳኞች ገለልተኛና ነጻ ሆነው ሕግን ተግባራዊ ማድረግ አለባቸው። የዳኝነት ስራ ላይ አስፈጻሚ ወይም ሌላ አቅም አለኝ የሚል አካል ጣልቃ የሚገባ ከሆነ ሕዝቡ በሕግ ላይ ያለውን እምነት ስለሚያጣ ለሕግ የበላይነት መሰረት የሆነው ዋናው ቁልፍ ነገር ይሄ ለሕግ የመገዛት ባህል ይሸረሸራል። ፍርድ ቤት ዜጎች በፍርድ ቤቶች ላይ የምትመጡበት ጊዜ፣ በመንግስት ላይ የምትመጡበት ጊዜ፣ ሕጎች የመንግስት የአንድ ወገን ጥቅም ማስጠበቂያ እንደሆኑ በሚታሰብበት ጊዜ ዜጎች ለሕግ ያላቸው ክብር እና ሕግ በዜጎች ያለ ተቀባይነት እያላላ ስለሚሄድ ዜጎች በራሳቸው በእጃቸው በአቅማቸው ሕግ ነው ለማስፈጸም ወይም መብታቸው ነው ለማስፈጸም ይሄዳሉ። ይሄ ደግሞ ምን ያመጣል? ኃይለኛው ደካማውን እንዲያጠቃው ስርዓት አልበኝነት እንዲነግስ ስለሚያደርግ ለማህበረሰቡ አጠቃላይ ወደ መፍረስ እና እርስ በርስ ወደ መተላለቅ ጭምር እንዲያመራ የሚያደርግ ነገር ማለት ነው።
ይህንን የህግ የበላይነት የማስከበር የጠቀሷቸውን ህጎች ለማህበረሰቡ የማሳወቅ ከዛ ደግሞ ተግባራዊ የማድረግ የማን ኃላፊነት ነው የሚሆነው? እንዴት ነው ይሄ የሚተገበረው?
በተለያየ ደረጃ የሚታዩት የመንግስት አካላት ኃላፊነት ነው። ለምሳሌ ህጎችን ማውጣት የህዝብ ተወካዮች ምክር ቤት እና በክልል ደረጃ ደግሞ የህግ የማውጣት ስልጣን የተሰጣቸው የህዝብ ምክር ቤቶች የክልል ምክር ቤቶች ኃላፊነት ነው። እዚህ የሚያወጡትን ህግ ቅድም ያልኩትን ደረጃ የጠበቀ ለአንድ ሰው ወይም ለተወሰነ ቡድን ማጥቂያ ወይም ጥቅም ማስጠበቂያ ተብሎ ሳይሆን አጠቃላይ የህብረተሰቡን ጥቅምና ኑሮ ማዕከል ያደረገ ቅጣት፣ ይሄ የህግ አውጪ ኃላፊነት ነው። የህጉን መታወጁንና ለህዝቡ ተደራሽ መሆኑን ማረጋገጥ ይህም የህግ አውጪ ኃላፊነት ነው። ህግ ወደኋላ ተመልሶ እንዳይሰራ እና ዜጎችን የሚያደናግሩት እንዳይፈጠር ህጎች በቀላሉ ተገማች እና ሊፈጸሙ የሚችሉ እንዲሆኑ ማረጋገጥ ይህም የህግ አውጪ ኃላፊነት ነው። እንግዲህ በተግባር ስናየው ይሄ የህዝብ ተወካዮች ምክር ቤት እና የክልል ምክር ቤት ኃላፊነት ቢሆን መጀመሪያ ህግን የሚያመነጨው አካል በአብዛኛው አስፈጻሚው አካል ስለሆነ ይህን ማድረግ ኃላፊነት የአስፈጻሚ አካልም ጭምር ነው ማለት ነው። በሌላ ወገን ደግሞ ህጎችን በገለልተኝነት መተርጎም፣ ዜጎችን ህግ ፊት እኩል አድርጎ የመዳኘት ኃላፊነት ዋናው የፍርድ ቤቶች ኃላፊነት ነው። ነገር ግን በዚህ ረገድ ፍርድ ቤቶች ያለባቸውን ኃላፊነት ለመወጣት እንዲችሉ በአግባቡ የህዝብ መሪዎችን በተለይ አስፈጻሚ አካል ኃላፊዎችን ለህግ የበታች መሆናቸውን በማሳየት ለህግ በመገዛት አርአያ መሆን አለበት። እነሱ ከህግ የበላይነን የሚል መልዕክት የሚያስተላልፉ ከሆነ ለፍርድ ቤት ትዕዛዝ የማይገዙ ከሆነ ከዛ በኋላ ህዝቡን በግን መላቅ ይጀምራል። አስፈጻሚ አካል በዳኝነት አካሉ ስራ ላይ ጣልቃ እንዲገባ ከሆነ ይህን ያድርግ ይህን አታድርግ እያለ የሚያዝ ከሆነ የዳኞች አስተዳደር እንደዚሁ በተለያየ መንገድ በአስፈጻሚ አካል ተጽዕኖ ስር የሚወድቅ ከሆነ እና ዳኞች በፍርሃት እና በመሸማቀቅ ስራቸውን የሚያከናውኑ ከሆነ በዚህ ጊዜ የህግ የበላይነት በጣም አደጋ ውስጥ ይገባል ማለት ነው። ህብረተሰቡ በገለልተኛ መብቱን ያስጠብቅልኛል ብሎ የሚያስበው ገለልተኛ የዳኝነት አካል እንደሌለ ስለሚያስብ ህብረተሰቡም ህግን አለማክበር ህግን ወደ መጣፍና በራሱ በጉልበቱ መብቱን ወደ ማስከበር ይሄዳል ማለት ነው።
በአንድ ግለሰብ ተነስቶ በራሱ መብቱን ለማስከበር ወይም ደግሞ በራሳቸው ተነሳሽነት በእጃቸው ፍትህን ለመስጠት መሞከር መብትንስ ያስከብራል ወይ?
መብትን አያስከብርም። መብትን አያስከብርም ማለት ነው ጀመር መብት የሚባለው ነገር የህግ ጥንሰ ሀሳብ ነው ራሱ። መብት ማለት ምን ማለት ነው ካልሽ የዜጎችን በተለይ የዜጎችን ነፃነት በፍትሃዊ መንገድ የሚከፋፈልበት መሳሪያ ነው መብት። ስለዚህ አንድ ሰው ያለው መብት አንድ ሰው መብት አለው ሲል ሌላው ሰው ደግሞ የዛን ሰው መብት ማክበር አለበት ማለታችን። ያ ሰው መብት አለኝ ብሎ በኩል ሊከበርለት ሲጠብቅ ሌላውን ሰው ደግሞ ተመሳሳይ መብት ራሱ ማክበር አለበት ማለት ነው። ይህ ግን መዘርጋት የምችለው ሌላውን ሰው አፍንጫ እስካልመታው ድረስ ነው የሚባለው ይህ አይነት ነገር ማለት ነው። ስለዚህ አንድ ጊዜ የሰዎችን መብት ችላ በማለት የራስን ጥቅም ብቻ ለማስከበር የሚደረግ አካሄድ የህግ ስርዓትን የማፍረስ እና ቅድም ያልኩትን ስርዓት አልበኝነትን የማንገስ ውጤት ስለሚኖረው መብትን አያስከብርም። መብታችን የተከበረ ቢመስለን ለጊዜው ኃይል እና ጉልበት ካለን ድረስ ነው ወይም ያለን ከመሰለን ደግሞ በተናጋሪ ነገ ጠዋት ከኛ በላይ ደግሞ የባሰ ጉልበተኛ ሲመጣ የምንጠጋበት ከሱ የሚጠብቀን የሚታደገን ህግ ወይም ተቋም ስለማይኖር መብት አያስከብርም። ይልቁንም ቅድም እንዳልኩት በኃይል እርስ በርስ ወደ መተላለቅ እና ኃይልን ወደ ማምለክ ወደ ግጭት የሚያመራ ነገር ነው። ዘላቂነቱም ማህበረሰቡን እንዳለ ማህበሩ ሰው ዘንድ ያለውንም መተሳሰርና መከባበር ጭምር የሚያፈራረስ ስለሆነ የዘላቂነት የማንም ጥቅም አያስጠብቅም፣ ጉዳት ብቻ ነው የሚያመጣው።
አንዳንድ ቦታዎች ላይ እንደዚህ አይነት በራስ ተነሳሽነት ወይም በራስ በእጃቸው ፍትህን የመስጠት ወይም በእጃቸው ሰዎችን የማጥቃት፣ የመግደል፣ የመከልከል እንደዚህ ያሉ በራሳቸው ተነሳሽነት ወይም ከመንግስት የጸጥታ አካላት ውጪ ያሉ ወጣቶች እንደዚህ አይነት ድርጊቶችን ይፈጽማሉና አንዳንድ የመንግስት መግለጫዎች እነዚህ ነገሮች ይፋ በሚያደርጉበት ወይም በሚያረጋግጡበት ጊዜ መፈጸማቸውን የሚሰጧቸው መረጃዎች አሉ። ትክክለኛ ባልሆነ መረጃ ላይ በመነሳሳት ነው፣ በተሳሳተ ወሬ የተፈጸመ ድርጊት ነው እንደዚህ አይነት የሚል ከተፈጸመው ድርጊት ይልቅ ድርጊቱ ለመፈጸሙ ምክንያት የሆነው የተሳሳተ መረጃ ነው የሚሉ መግለጫዎችን ይሰጣሉ። በትክክለኛ መረጃስ ላይ ቢሆን እንደዚህ አይነት ነገር መፈጸም አለበት ወይ? በህግ የት ድረስ ነው የሚገድበው?
ስህተት ነው። የመንግስት ኃላፊዎች እንዲህ አይነት መግለጫ የሚሰጡ እኮ ነው። ይሄ በጣም ኃላፊነት የጎደለው ስህተት የሆነ አካሄድ። ቁም ነገሩ መሆን ያለበት ዜጎች መብታችን በጣሰ ብለው የሚያስቡበት ጊዜ መብቱን ወደሚያስከብርላቸው አካል በህግ አግባብ አቤታቸውን አቀርበው ያን መፈጸሙን መከታተል ነው። መንግስት ያን ማስፈጸም አቅቶት ከሆነ መንግስትን ተጠያቂ ማድረግ ይቻላል፣ አካውንታብል ማድረግ ይቻላል። አሁንም ሰላማዊና ህጋዊ ነው። ነገር ግን እውነት እንኳ ሆኖ ቢገኛ ነገር ዜጎች በጉልበታቸው ለማስፈጸም መሞከራቸው ትክክል ነው የሚል መልእክት ነው የሚያስተላልፈው። አሁን የጠቀስሽው አይነት አነጋገር በተቻለ መጠንም እንዲህ አይነት ነገሮች የሚከሰቱበት ጊዜ መንግስትም የሀገር ሽማግሌዎችም የሃይማኖት አባቶችም ህግና ዜጎች ለህግና ስርዓት እንዲገዙ ወጣቶች ጊዜያዊ ቁጣቸውን በትዕግስት አሳልፈው የሚፈልጉትን ጥያቄ በህግና በህግ አግባብ ብቻ እንዲያቀርቡ እንዲፈጸምላቸውም እንዲያደርጉ ነው መገፋፋትና በዛ መልክ ማስተዳደር የሚገባው። ይሄ በነገራችን ላይ የህግ ጉዳይ ብቻ አይደለም። መሰረታዊ የማህበረሰቡን ፋብሪክ የምንለውን ነገር የማህበረሰቡን መዋቅር የሚያያይዝ ነገር ነው። በቤተሰብ ደረጃ ጭምር የሚታይ ነገር ነው። ግድ ወደ መንግስት ጭምር ሚሄድ ያለብን ነገር አይደለም። እና ይሄ ተገቢ አይደለም የምንለው ወጣቶችም ከዚህ ተገበራቸው መቆጠብ ይኖርባቸዋል። የአንድ ሀገር ዜጋ ሲኮን መብት ሲጠየቅ ግዴታም እንዳለ ማስተጋስ ዜግነት ኃላፊነት የምናስከትል ነገር ነው። በዚህ ጊዜ ደግሞ መንግስት ህግና ስርዓትን የማክበር ተመራጣኝ ኃይል መጠቀም መብት አለ። ጀመርም መንግስት የሚባለው ተቋም ኃይልን በብቸኝነት ግን በህግ አግባብ ብቻ በህግ ላይ የተደነገገውና በተወሰነው መልኩ ብቻ የመጠቀም ስልጣን ያለ ብቸኛ አካል ነው በማህበረሰቡ። ያን ማንቀበልና ማንከተል ከሆነ የዜግነት ግዴታችንን ጭምር አልተወጣንም ማለት ነው። ከዛ በኋላ መንግስትም ደግሞ በተቋቋመበት ህግ መሰረት ተመራጣኝ እርምጃ እኛ ላይ የመውሰድ መብት ጭምር አለ ማለት ነው፣ ስልጣን አለ ማለት ነው።
በጣም አመሰግናለሁ አቶ ቆምላቸው ዳኜ ለሰጡን ማብራሪያ። እንግዲህ በስፋት ተመልሰን ይሄንን ጉዳይ ትምህርት ሰጪ በሆነ መልኩ ለአድማጮቻችን እናቀርባለን። አሁን ለዛሬው አመሰግናለሁ ለሰጡኝ አስተያየት። አድማጮች ዝግጅታችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል።
በትዊተር #voaamharic ብላችሁ ተከተሉን፣ ተነጋገሩ።
እያስተናገድናችሁ ያለነው ጽዮን ግርማና
እኔም ሰሎሞን አባተንን። ወደ ተከታዩ ዝግጅት እናሸጋግራችሁ። ሐረር ጥማቷና ስዳቷ።
ሐረር በበረታ ጥማት ውስጥ ትገኛለች። ሐረር በቆሻሻም ተወራ ሰንብታለች። በርግጥ ሰሞኑን ለችግሯ መፍትሄ ይሆናሉ የተባሉ መላዎች እየተገኙላት ይመስላል። ለመሆኑ የችግሯ መነሻ ምክንያት ምንድነው? ነዋሪዋ በምን ሁኔታ ላይ ይገኛል? የራሷና በዙሪያዋ ያሉ ባለስልጣናት ምን ያስባሉ? ምንስ እየሰሩ ናቸው? ሰለሞን አባተ ተከታዩን ዘገባ አጠናቅሯል።
ሐረር ውበት ነች። ሐረር ታሪክ ነች። ሐረር የብዙዎች ኩራት ነች። ይህቺ ወደ 900 ዓመት የሚመዘዝ ካፕታም ዳራ ያላት ከተማ የዛሬ ነዋሪዎቿና የአካባቢው ብቻ ሳትሆን የዓለም መኩሪያና ሀብትም ነች። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የዛሬ 12 ዓመት ባካሄደው 30ኛ ጉባኤው ላይ የዓለም ቅርስ አድርጎ መዝግቧታል። የአማልክት ከተማ እየተባለችም የምትጠራው ሐረር ለኢትዮጵያውያን ብቻ ሳይሆን የዓለም ሙስሊሞችም ሀብትና ቅርስ ነች። ከመካ ከመዲናና ከታጅ መሃል ቀጥሎ አራተኛይቱ ቅድስት ከተማ እንደሆነችም ይነገርላታል። በሙስሊሙ ዓለም ብዙ አልተዘመረላትም፣ ብዙ አልተቀሰቀሰላትም፣ በዓለሙ እንዲናኝ አልተደረገላትም እንጂ። ሐረሬ መሆን፣ በሐረር ዙሪያ መሆን፣ የሐረር የኢትዮጵያ አካል መሆን ከኩራት ያነሰ ምንም ሊሆን አይችልም። ስለ ቀደሙና ስለ ቆረቆሯትም ኢማሞቿ፣ ሱልጣኖቿና ኤሚሮቿ፣ ስለሚማልሉላት ቱርክን፣ ግብፅን፣ ፋርስን ጨምሮ ሌሎችም መንግሥታት ሰፊ ታሪክ ያለንን ሁሉ ለጊዜው ወደ ኋላ እናቆይና በቅርብ ዘመናት ባለፉ የኢትዮጵያ መሳፍንት፣ መኳንንትና ነገሥታት እንኳ እጅግ የተወደደች የተከበረች ስለ መሆኗ ዛሬም በሕይወት ቆመው ያሉ ሰዎች ይናገራሉ። ሐረርን ድፍን ኢትዮጵያዊ ሊጠብቃት ሊያከብራት፣ ድፍን የውስጧ የአካባቢዋና የዓለም ሙስሊም ሊጠብቃት ሊያከብራት፣ በውስጧና በአካባቢዋም ባቀፈችና በያዘቻቸው አብያተ ክርስቲያንና ክርስቲያኑና ሙስሊሙ በመግባባትና በፍቅር የሚኖርባት ከተማ በመሆኗም ድፍን ክርስቲያን ሊጠብቃት ሊያከብራት የሚገባ ከተማ እንደሆነች የማይስማማ ካለ እጁን አሁን ያሳይ፣ ድምፁን አሁን ያሰማ። የዚህ ጸጋና ሀብት ባለቤት ሐረር ከረጅም ጊዜ ጀምሮ ታዲያ ሕይወት በሆነውና ለሁሉም ፍጡር እኩል በተቸረው የውሃ እጦት ስትሰቃይ መኖሯ ይታወቃል። ምንም እንኳ በቅርብ ዓመታት በተደረጉ ርብርቦች ቢያንስ ንጹሕ ውሃ ማግኘት ብትችልም፣ ያም ቢሆን በፈረቃ የሚታደላት እንጂ በቋሚነት የምታገኘው አልነበረም። ይህ በዚህ እንዳለ ታዲያ ዛሬ ሐረር ተመልሳ በውሃ ጥም ስትንገላታ ትገኛለች። በተለይ ባለፉት ጥቂት ወራት ያቺ የዓለም ሀብትና ጸጋ፣ የሕዝበ ሙስሊም ኩራትና ቅርስ በቆሻሻ ተውጣ የወረርሽኝ ስጋት ሰቅዟት ሰንብታለች። ሰሞኑን የሐረርን የውሃ እጦትና የቆሻሻ መከማቸት ችግር ለመዘገብ ስንነሳ የክልሉንና የአካባቢውን ባለሥልጣናት ለማግኘት ብዙ ጥረናል። ከፕሬዚደንቱ ከአቶ ሙራድ አብዱላሂ አንስቶ ብዙዎቹን ለማግኘት ባይሳካልንም የሐረሪን የውሃና ፍሳሽ ባለሥልጣን ሥራ አስኪያጅ አቶ ተወለዳ አብዶሽን አገኘሁና ያለማመንታት ችግሩን ሊያስረዱኝ ተስማሙ። ከመነሻው
ይሄ ችግር የተፈጠረው ማለት እንችላለን ከስድስት ወር አካባቢ ይሆናል። ምልክቱንም ማየት የጀመርነው ማለት ነው።
እነማን ናቸው ችግሩን የሚፈጥሩት?
ያው ገሌ ብለን ማስገመት ባንችልም የሚወጣ ውሃ የሚገኝበት ስፍራ ላይ ያሉ የህብረተሰብ ክፍሎች የተለያዩ፣ በግለሰብም ሊሆን ይችላል፣ ወይም ደግሞ እንደ መንበርም ሊሆን ይችላል፣ በሚያነሷቸው ጥያቄዎች ምክንያት ነው።
ምንድን ነው ጥያቄያቸው?
ጥያቄያቸው ቤዚካሊ የተለያዩ የልማት ጥያቄዎች ወይም አካባቢያቸው ማግኘት የሚገባውን ጥቅም አስመልክቶ የሚያነሱት ጥያቄዎች ነው። እና ጥያቄ መቅረቡ አንድ ነገር ሆኖ ወይም መብታቸው ሆኖ እየቀረበበት አግባብ ነው ትንሽ አስቸጋሪ እና ከህግ የወጣ አቀራረብ የሆነው። ይሄን ጥያቄያችንም በአሁኑ በዚች ጊዜ ውስጥ ካልፈታ ይሄ ውሃ አይሄድም የሚል አፕሮች ነው። ለምሳሌ በየቦታው ብናየው ኤረር አካባቢ ላይ ያለው መጀመሪያ ለሰፈራችን መብራት ይግባልን የሚል ጥያቄ ነበር። ከዛ ውጭ ደግሞ በቂ ውሃ እኛ እያገኘ ብለን አይደለም በቂ ውሃ ይሰጠን። እንደገና ደግሞ ከሁለት ዓመት በፊት የተከፈለን ካሳ ሬቱ በቂ ስላልሆነ ወይም አነስተኛ ስለሆነ ካሳ ሊስተካከልና ሊከፈልን ይገባል እና የመሳሰሉት ብዙ ጥያቄዎች ናቸው። አንዱ ስናስታምም በተለያዩ አደረጃጀቶች ይህን ነገር ህብረተሰቡን ስናዋይ እና አግባብ ያለውን ስንፈታ የማይመለከተንም ደግሞ ይሄ ከኛ ውጭ ነው በሚል ምላሽ ስንሰጥ የቆየንበት ነው። መጨረሻ ላይ አለማ አካባቢ ደግሞ ትንሽ ልየት ያለው የገንዘብ ጥያቄም የቀረበበት ሁኔታ ነበረ። ማለት በዚህን ያህል ጊዜ ውስጥ ይህን ያህል ገንዘብ ስጡን የሚል
በምን ያህል ጊዜ ውስጥ
ጥያቄዎቻቸው በአምስት ቀን ውስጥ 10 ሚሊዮን ብር ይሰጠን የሚል ጥያቄ የቀረበበት ሁኔታ አለ።
መቼ
ቅድም ያልኩህን ጥያቄዎች ቅድም እንዳልኩ የጊዜ ሰሌዳ ማለት በስድስት ወራት ኢንተርቫል ውስጥ በተለያየ ጊዜያት እየቀረቡ ናቸው። የገንዘቡ ጥያቄ ግን 15 ቀን አካባቢ ይሆናል።
አሁን ሁለቱን ለትንሽ ጊዜ ላይች ማየት ፈልጋለሁኝ። አቶ ተወልዳ የገንዘብ ጥያቄ ያቀረቡት ሰዎች በካሽ ይሰጠን ነው ብለው የጠየቁት?
አዎ፣ በካሽ ገንዘቡ ስጡን ነው ብለው የጠየቁት። ምንም አይነት ኦርጋናይዝድ የሆነም አይነት ነገርም አይደለም፣ በዚህ ባንክ አስገቡልንም አይደለም። ይሰጠን ነው በእጅም ይሁን በምንም እንትን ስፔሲፋይ ያልሆነና አቀራረቡም ህግን ያልተከተለ ጥያቄ ነበር እና ይሄ በዚህ በተመለከተም ትንሽ ላብራራልህና ከሚመለከታቸው ይሄ ጥያቄ ከቀረበበት የዞን መስተዳደር የከተማ አስተዳደር ጋራ በመተባበር ይሄ ጥያቄ ህገወጥና አግባብነት የሌለው ህግን ያልተከተለ ጥያቄ መቅረብም ያልነበረበት ጥያቄ መሆኑ በመውሰድ ህብረተሰቡን ለማወያየት እዛ አካባቢ ያሉትን ህብረተሰብ አካላትን በማወያየት ህብረተሰቡም ያላቀረበው ጥያቄና የተወሰኑ ግሩፖች ያቀረበው ጥያቄ መሆኑን በማውገዝ በአጭር ጊዜ ይሄንን ያስተጓጎሉ ሰዎች ማጣሪያ ጣቢያው ማለት የውሃ ማምረቻ ጣቢያውን የወሰዱትን ቁልፍ እንዲመልሱ ለማግባባት ተሞክሮ ነበር እና ትናንትና ከሰዓት በኋላ ይሄ ጥያቄ በእነሱ በኩል ፈቃደኝነት ስላልሆነ አግባብ ያለው የህግ የመጠየቅ ስራ ተጀምሮ ምርቱንም እንዲቀጥል የተደረገበት ሁኔታ ነው ያለው። ይህን ጥያቄ ያቀረቡ አካላት ለህግ የሚቀርቡበት ሁኔታ ተመቻችቶ የተወሰኑ የዚህ አስተባባሪዎችም ቁጥጥር ስር የዋሉበት ሁኔታ አለ። በዚህ ረገድ የምስራቅ ኦሮሚያ አስተዳደርና የአለማያና ወዳይ አስተዳደሮች ከፍተኛ ሚና ተጫውተዋል።
የአካባቢው ህብረተሰብ እነዚህን ሰዎች አቅፏቸዋል ወይስ ከማንም ጋር የሌሉ ናቸው የሚል ጥያቄ ነበረኝ። የሚጨምሩት ካለ
እዚህ ላይ አሁን ትንሽ የሚጨምረው ምንድን ነው? እኔም በነበርኩበት እዛ አካባቢ ሄደን ባየነው ሁኔታ የአካባቢው ህብረተሰብ ተጎጂ ነው። አሁን የሀረር ከተማ ብቻ አይደለችም ይሄ በመስተጓጎሉ የውሃ ተጠቂ ሆና የሰነበተችው። የአለማያ ከተማ፣ የአወዳይ ከተማና ዙሪያውን ያሉ የገጠር ቀበሌዎች በዚህ ተጠቂ ነበሩ። እራሱ እዚህ አካባቢ የተቋረጠበት ያቋረጡ ግለሰቦች የሚኖሩበት ያሉ ህብረተሰቦችም የዚህ የውሃ ችግር ሰለባ ነበር የሆኑት እና እነሱም በምሬት ነበር ይሄ አይወክልንም፣ በምንም አይነት የውሃ ኦፕሬሽኑ ሊቆም አይገባም እና ቶሎ መቀጠል አለበት የሚለውን አጽንኦት ሰጥተው ሲከራከሩ ነበር። መጨረሻም በእነሱ ድጋፍና በአስተዳደሮቹ ድጋፍ ነው ይሄ ኦፕሬሽኑ ትናንትና ማምሻውን አካባቢ ወይም ከሰዓት በኋላ ሊቀጥል የቻለው።
እነዚህ ሰዎች ትጥቅ አላቸው? ድርጅት አላቸው?
ትጥቅ ነገር ምንም ነገር ያስተዋልነው ነገር የለም። ያው በማስ ሆነው መጥተው የእኛን ኦፕሬተሮች ያው የእኛ ኦፕሬተሮች ምንም አይነት ትጥቅም እንትንም የላቸውም ውጡ ብለው እነሱን አስወጥተው ቁልፉን ዘግተው ነው ቁልፉን ይዘው የሚቀመጡት እና የተወሰኑ ሰዎችን ሰብስበው እዚያ አካባቢ ረብሻ ለመፍጠር ነው የሚሞክሩት እንጂ በመሳሪያና እንትን የታገዘ ነገር ምንም ነገር የለም።
የውሃው የምንጩ ደህንነትስ አይታችሁታል? አሁን ቁልፉን ተረክባችኋል እናንተ?
አዎ፣ ቁልፉን አካባቢን ተረክበን ደህንነቱን በተመለከተ የጉድጓድ ውሃ ስለሆነ ብዙም አይነት የሚያሰጋ ነገር የለውም። አንዳንድ መካኒካል እና ኤሌክትሮሜካኒካል ችግሮች አስተውለናል ከተረከብን በኋላ። ይህ ችግር በመብራት ምክንያት የመጣ ነው ወይም እነሱ ጋር ሲቆይ የተበላሹ ነው የሚለው እንዳለ ሆኖ ዛሬ ያንን የማስተካከል ስራዎችን እየሰራን ነበር።
ስለዚህ ውሃ ሀረር እንደገና እያገኘች ነው ማለት ነው? ቢያንስ ከኢሳባቲ
ኢሳባቲ? አዎ፣ ግን በጣም አነስተኛ የምንድን ነው አሁን ቅድም እንዳል የተበላሸ መካኒካል ፓርቶችም ስላሉ እነኛን እስከምጠቅል በጣም ትርጉም ያለው ውሃ አይመጣም። ትርጉም ያለው ውሃና ወደ ቀድሞ መረጋጋት የፈረቃ ሲስተም የምንገባው ቢያንስ አንድ ሳምንት እንፈልጋለን። ከዛ ውጭ ደግሞ ገና ጥያቄው እየተስተካከለ ምላሽ ያላገኘና አሁንም በሂደት በውይይት ላይ ያለው የኤረሩ ጉዳይ አለ። እሱም ገና መፍትሄ የሚያሻው ነው እና የሚመለከታቸው አካላት እየሰሩ ነው። በዛሬና ነገ ያጠናቅቃሉ የሚል እምነት አለን።
እንግዲህ እንደዚህ አይነትን ችግር ለመፍታት መግባባት መፍጠርም አንድ ነገር ነው። ከአካባቢው ሰው ጋር እና የተወያያችሁበት መድረክ የፈጠራችሁበት ሁኔታ አለ?
ቀደም ሲል ይሄ ችግር ከመፈጠሩ በፊትም ቀርበን ተወያይተን ያለባቸውን ችግሮችን ለማቅረብ ደረጃ በደረጃ ተስማምተን እንቅስቃሴ የጀመርንበት ሁኔታ አለ። ለዛ አካባቢ ነዋሪ በቂ አስተማማኝ ውሃ እንዲደርሳቸው ለማድረግ ስራዎች እየተሰሩ ነው ያሉት። ቀርበን በዛም ተወያይተንም ኮሚቴ መርጠንም አብረን እየሰራን ነበር ይሄ ችግር የተከሰተው።
መቼም ውሃ ህይወት ነው። አቶ ተወልዳ መቼም ከሐረር ሰው በላይ ይህንን እውነት የሚያውቀው የለም። እኔ ሐረር ከተማን አውቃታለሁኝ ምን ያህል በውሃ ችግር ስትሰቃይ የኖረች ከተማ እንደሆነች። በዚህ አሁን በተፈጠረው ችግር ምክንያት በህይወትም ላይ ይሁን በጤንነትም ላይ ይሁን በንብረትም ላይ ይሁን የደረሰ ጉዳት ችግር አለ የምትገልጹት ይሄ ነው የምትሉት?
የህብረተሰቡ እንግልት መተመን በጣም የሚያስቸግር ነው። ከሁሉም በላይ እሱ ነው። ማለትም ሐረርን በደንብ ካወቃት ወንዝ ወርዶ ውሃ ለማምጣትም አማራጭ የሌለው ህብረተሰብ ነው።
እውነት ነው።
ሌላ ኦልተርኔቲቭ ሶርስም የሌለው ነው የከተማ እና ውሃ ባለችበት ቦታ ላይ ወይም የተወሰኑ ጉድጓዶች ባሉበት ቦታ ላይ በከፍተኛ ወጪ ተዳርገው በጀሪካን በመግዛት ተከትሎ በማሸከምም ይሄ ትልቅ እንግልት ነው እየደረሰ ያለው። ከዛ በተጨማሪ ግን በህይወትና በንብረት ላይ የደረሰ ጉዳት እስካሁን ምንም ነገር የለም።
በጤናም ላይ ቢሆን ምናልባት ከሆስፒታሎች ከጤና ማዕከላት ጋር እየሰራችሁ ያላችሁት ስራ ካለ
ሪፖርትድ የሆነ እስካሁን የለንም።
እስቲ ወደ ኤረር አካባቢ እንመለስና እነዚህ ሰዎች ያነሷቸው የልማት ጥያቄዎች ይመስላሉ፣ መብራት ይግባልን፣ በቂ ውሃ የለንም፣ በቂ ካሳ አልተከፈለንም የመሳሰሉትን ጥያቄዎች እንዴት ነው የምታዩቸው እናንተ? እና የጥያቄያቸውን አቀራረብ እንዴት ገመገማችሁት?
አዎ፣ አሁን እኛ ጥያቄ መነሳቱ ህብረተሰቡ የሚፈልገውን የልማት ጥያቄ የማቅረብ መብት አለው። የመብራት ይግባልን ጥያቄ ትክክለኛ ጥያቄ ነው፣ መግባት አለበት። ግን መንግስት አቅም አለው በፕሮግራሙና በእቅዱ መሰረት የሚያስገባው። ሁለተኛ ደግሞ ይሄን ውሃ ከሚያሰራጨውና ከሚያከፋፍለው አካል ጋር ግንኙነት የለውም። እኛ መብራትን እናስገባላቸው ብንል እንኳን የእኛ ስልጣንና ተግባር አይደለም። ይህ ማለት የኔ ያለሁበት መስሪያ ቤት ማለት ነው።
ውሃን
እንደ መያዣ የውሃና የሀረሪ ክልል ውሃና ፍሳሽ ባለስልጣን ማለት ነው። እና ይሄ መስሪያ ቤት በዚህ ጉዳይ ብዙም ርቀት መሄድ አይችልም። እና ዋናው በኛ በኩል ገንዘማም ለህብረተሰቡ በተደጋጋሚ እየነበረን ያለ ነው ጥያቄያችን አግባብ ላለው አካል የህግ በላይነትን ባከበረ መልኩ ማቅረብ አለባችሁ። ውሃን እንደ መያዣነት ተደርጎ መብት ሲጠየቅ የሌላን አካል መብት በመንፈግ የሚገኝ መብት መኖር የለበትም፣ የህግ በላይነት መከበር አለበት የሚል ነው። እና በእነሱ በኩል ይቀርቡ የነበሩ ጥያቄዎች አግባብ ሊሆኑ ይችላሉ። አግባብ ባለው አካልና ባለው አቅም እየታዩ የሚፈቱ ናቸው። እና የካሳሁን ቢሆን ከሁለት ዓመት በፊት የቀረበው የካሳ አግባብነት አለው ወይ? የካሳን የሚከፍል የራሱን ይህን ጉዳይ የሚያይ ራሱ አካል አለው። በዛ በኩል የሚስተናገድ ነው። ኢቨን ካላስተናገዳቸው እስከ ፍርድ ቤትም ደርሰው መክሰስና መብታቸው ማስከበር የሚችሉበት ሁኔታ አለን። ሲንግል ማመልከቻ ወይንም ደግሞ ጥያቄ ሳይቀርብ የውሃ ምርትን በማቆም ጥያቄያቸውን ለማስፈጸም ያደረጉት በጭራሽ ተቀባይነት የሌለውና አቀራረቡ ስህተት የነበረ ነው ነው ብለን የምናስብ።
ከአካባቢው ህብረተሰብ ጋርስ የተመካከራችሁበት መድረክ አለ? ይሄንን የማስረዳት ምናልባት ስርዓትን፣ አካሄድን፣ ህግን ያለማወቅ ችግር በአካባቢው እንዳለ
በጣም በተደጋጋሚ ሁኔታ የሃይማኖት መሪዎችን፣ የተለያዩ ማህበራዊ አደረጃጀት ኃላፊዎችን ለምሳሌ የቄሮ አደረጃጀትን በመጠቀም የሃይማኖት መሪዎችን አደረጃጀት በመጠቀም የአባገዳዎችንም እንደዚሁም ደግሞ የቀበሌ አደረጃጀት ፖለቲካል አደረጃጀቶችን በመጠቀም እነኝሆኑ መልእክቶችን ስናስተላልፍ ነበር። አንድ ቦታ ላይ እንደምታውቀው ኤረር ደርሰ እስከ ሐረር እስከምትመጣ ባሉ ኪሎ ሜትሮች የተለያዩ የህብረተሰብ ክፍሎች ይኖራሉ ወይም ገጠር ቀበሌዎች አሉ። እና አንዱ ላይ ሶልቭ አደረግኩ ስትል ሁለተኛው ይይዘሃል፣ ሁለተኛው እንዲቆም ያደርገዋል። እና ተደጋጋሚ የሆኑ በዚህ ስድስት ወር ባልኩህ ላይ እየተደጋገመ የተመሳሳይ አይነት አቀራረብ ሂደት ያለው ነው እየገጠመን ያለው እንጂ በውይይት ረገድ ብዙ ውይይቶችን አድርገናል።
በኤረር አካባቢ የደረሰ ጉዳት አለ? በንብረትም ላይ ይሁን በመስመሩም ላይ ይሁን ይሄ ነው የሚሉት በገንዘብ የሚተመን
ጉዳት አለ በመስመሩ ላይ ምንድን ነው? አሁን ይሄንን የልማት ጥያቄ በሚያቀርቡበት ጊዜ ያለውን ሁኔታ በመጠቀም የመስመሩን የመጥሳትና ውሃውን የተመረተው ውሃ ለእርሻ የማጠጣት ሂደቶች ተስተውሏል።
ተሰብሮ ማለት ነው።
እንደገና ደግሞ በመስመር ማለት ነው። መስመሩን ቧንቧውን በመጥሳት ውሃ ወደ እርሻ እንዲፈስና እርሻቸውን የማጠጣት እንደዚሁም ደግሞ ኤር ሪሊዝ ቫልቮች አሉ ማለት አየር ማስተንፈሻ በየመንገዱ ላይ አለን። ይሄንንም በመነካካትና ከአየር ውጪ ውሃም እንዲያስወጣ በማድረግ ለእርሻ ማጠጣት ሂደቶች አሉ። እነኚህም የሚደረጉት ማታ ማታ ነው። ብዙ ጊዜ የኛ በተለይ የለንበት ጊዜና በዚህ ከሀረር እስከ ኤረር ባለው መስመር ላይ ባለው ነው ይሄ ነገር እየተከሰተ የነበረው። ይሄ ጉዳት አለ በኤረር ላይ።
አሁንስ በምን ሁኔታ ላይ ይገኛል ይሄ መስመር? ጥበቃ ይደረግለታል? የክልሉ መንግስትም ይሁን የዞኑም ይሁን ፌዴራል ኃይሎችም ይሁኑ እያደረጉ ያሉት እንቅስቃሴ አለ?
በእኛ በኩል ይሄ ችግር ተደጋጋሚ ሆኖ እየቀረበ ያለና እነሱ ያቀረቡትን ጥያቄም ደግሞ በእኛ በኩል መፍታትም ያልቻለን ወይም ደግሞ ማንፈታው ጥያቄዎች ስለሆኑ የክልሉ መንግስት እና ፍትህ አካላት በዚህ ጉዳይ ላይ ጣልቃ ገብተው የህግ በላይነትን እንዲያስከብሩልን እየጠየቅንበት ሁኔታ ነው ያለው። በዛ ረገድ የክልሉ የፍትህ አካላት እንቅስቃሴ ጀምሮ እየሰሩ ነው ያሉት። ግን እንደ አለማየው የተቆረጠና ድምዳሜ ላይ የደረሰ መፍትሄ ላይ ገና ነው አልደረሰም።
ሌላ ማንሳት የምፈልገው ጉዳይ በተለይ አሁን ሀገሪቱ ካለችበት ወቅታዊ ሁኔታ ጋር የሚያያዙ ንግግሮችን፣ የማህበራዊ ሚዲያ ልውውጦችን እከታተላለሁኝ። ሐረር ከተማ ሐረሪ ይባል እንጂ የከተማይቱ ስም የአካባቢው ስም አንድ ህዝብ፣ አንድ ጎሳ፣ አንድ ብሔር የሚኖርባት ከተማ አይደለችም። ኦሮሞዎች አሉባት፣ አማሮች አሉባት፣ ጉራጌዎች አሉባት፣ ትግሬዎች አሉባት፣ የተለያዩ የህብረተሰብ ክፍሎች ናቸው ያሉባት፣ ኢትዮጵያውያንም ኢትዮጵያውያን ያልሆኑም ጭምር። እና እርስዎ እንዴት ነው እንደ ከተማይቱ ነዋሪና እንደ መንግስት ባለስልጣን እነዚህን ንግግሮችና አባባሎች የሚገመግሙት?
የትኛው ማለት ነው?
ይህንን ችግር አሁን የተፈጠረውን ችግር ሐረሪና የኦሮሚያ ችግር አድርጎ የማቅረብ የኦሮሞዎችና የሌላ የህብረተሰብ ክፍል አባላት ችግር አድርጎ የማቅረብ እና ውጥረት የመፍጠር አይነት ንግግሮችና አዝማሚያዎች ናቸው ያሉት ይከታተሉት እንደሆነ አላውቅም።
ይህን ነገር የማየው ምንድን ነው መሰለህ ከብሔር ጋር የተያያዘ ሳይሆን አሁን ይሄ ውሃ በመቆረጡ የሚጎዳው ቅድም የጠቀስካቸው አጠቃላይ ኢትዮጵያ ማለት በምትችለው ደረጃ ያሉ ብሔር ብሔረሰቦችና ህዝቦች ናቸው በዚህ ጉዳይ ተጠቂ የሚሆኑት። አንዱ አጥቂ አንዱ ተጠቂ የሚሆንበት ሁኔታ የለም፣ ሁሉም ተጎጂ ነው። እና አሁን ያለውን የዚህ ለጋ የለውጥ ሂደትን በቅጡ ያለመረዳትና የህግ የበላይነትን ያለማክበር ሂደቶች ናቸው እንጂ በዚህ በብሔረሰብ በኩል ያለው እንትን ውሃ በዛ ረገድ ያለው እንትን የለውም።
መነሳሳቱ
ከፈጣሪ ሲመጣም ይሄን ተለይቶ የመጣ ስላልሆነ
መነሳሳቱም ቢሆን ከእንዲህ አይነት አስተሳሰብ ጋር የተጫረ ነው የሚል ሀሳብ አለዎት እርሶ ወይስ የሎትም?
አይደለም። በእኔ በኩል ያለኝ እንትን እዛው ስፔሲፊካሊ ባለው የአካባቢ ህብረተሰብ የመነጨ ጥያቄና በእኛ በኩል ያለው የዚህ የህግ የማስከበር ሂደት ላይ ያለው ክፍተት ካልሆነ በስተቀር በአጠቃላይ ማለት ነው ካልሆነ በስተቀር ብሔርን ተኮር የሆነ ጥቃት አይደለም።
ወይም የፖለቲካም ይሁን ሌላ የተደበቀም ይሁን በገሃድ የወጣ ቀደም ሲል ከገለጹልኝ ሁኔታዎች ውጪ ያለ ነው ብለው አያምኑም እርስዎ?
በእኔ በኩል ባለኝ ኢንፎርሜሽን ያህል በገዛ የሚሄድ አዝማኛ አይለኝም።
አሁን እርስዎ መቼም የከተማው ነዋሪም ነዎት ባለስልጣን ብቻ ሳይሆኑ እና ምናልባት የተሻለ መረጃ ይኖሮታል ብዬ አምናለሁኝ። ለመሆኑ የኤረሩ ችግር ዘላቂ መፍትሄ ያገኛል ብለው ያምናሉ?
በትክክል ማግኘትም አለበትም ያገኛልም ብዬ አምናለሁ። ምክንያቱም አሁን በተጠናከረ ሁኔታ አለማያ ላይ በተሰራ መልኩ ህብረተሰቡን መብቱን መጠየቁን ሳይጨፈለቅ ወይንም ደግሞ ሳይገታ መብቱን ይጠይቅ ግን አግባብ ባለው መልኩ እየተስተናገደ የሚታይበት ሁኔታ አረንጅ ማድረግና ውሃን ደግሞ የሰው ልጅ ህይወት ስለሆነ ከማንኛውም ጥያቄና እንትን ጋራ እንደ ማገቻ መሆን ስለሌለበት በዚህ ረገድ ጠበቅ ያለ ስራ ተሰርቶ በአጭር ጊዜ ውስጥ ይጠናቀቃል የሚል እምነት አለን። ግን ይሄ ያው በፍትህ አካላት ፍጥነትና ርብርብ የሚወሰን ይሆናል።
እና ከተማችሁ መቼ ነው ከዚህ ችግር ተንፈስ የምትለው ብለው ያስባሉ አቶ ተዋልዳ?
በእኔ በኩል አሁን በመስሪያ ቤት በኩል ባለ ምንትን የተለያዩ አማራጮችንም በመጠቀም የዚህ የተረጋጋ የውሃ አቅርቦት በሳምንት ውስጥ ከተማ ውስጥ ይኖራል ብዬ የተረጋጋ የሽፍቲንግ ሲስተም የ24 ሰዓት ማቅረብ አንችልም። የተረጋጋ የተረጋ የውሃ አቅርቦት ለማኖር ጥረታችንን እንቀጥላለን። በዚህ እስከ አንድ ሳምንት
ችግሩ ከመፈጠሩ በፊት ወደ ነበረበት ሁኔታ ትመለሳለች ማለት ነው ሐረር? አቶ ተወልዳ አብዶሽ የሐረሪ ክልል የውሃና ፍሳሽ ባለስልጣን ስራ አስኪያጅ፣ እጅግ በጣም አድርጌ አመሰግናለሁ ለማብራሪያው።
እሺ፣ ለማመሰግናለሁ።
አቶ ተወልዳን ያነጋገርኳቸው በሳምንቱ አጋማሽ ውስጥ ነበርና እንግዲህ ሐረር በመጪዎቹ ከአንድ እጅ ጣቶች ያነሱ ቀናት ውሃ ታገኛለች ብለን ተስፋ እናድርግ። ሙሉ ቃለ ምልልሳችን ዌብሳይታችንና ፌስቡክ ገጻችን ላይ ይገኛል። ያዳምጡት። ከዚሁ የሐረር ውሃ ችግር ጋር የተያያዙ ግጭቶችና ያለመረጋጋት ሁኔታዎች አወዳይ ላይና በአካባቢዋ ሰሞኑን ተስተውለዋል። የከተማይቱ ቆሻሻ ባለፉት ጥቂት ቀናት መነሳት ጀምረዋል በደረሰን መረጃ መሰረት። ይሁን እንጂ የግጭት፣ የእጦት፣ የእንግልትና የቆሻሻ ሳይሆን የሰላም፣ የእምነት፣ የፍቅርና የቱሪዝም ከተማ እንድትሆን ለሚጠበቀው ሐረር የሚያስፈልጋት ዘላቂ መፍትሄ ነውና ወደ ባለስልጣናቱ እየተመለስን መዘገባችንን እንቀጥላለን።
ሰለሞን፣ በጣም ጥሩ ዝግጅት ነበረ። ደግሞ ተከታትለ የሐረርን ጉዳይ እንደምታስደምጠን ተስፋ እናደርጋለን።
በጊዜ ጥበት ምክንያት ለዛሬ ማስተናገድ ያልቻልናቸውን ዘገባዎች ከሰሞኑ በሌሎች ዝግጅቶች ይዘንላችሁ እንመለሳለን።
ለዛሬው ጊዜው በማብቃቱ እስከ ማጠቃለያው ከሙዚቃ ጋር እንተዋችሁ።
የሐረር ልጅ ናት የሐረር ፍቅሯ የሚጣፍጥ እንደ ማር። ወጋየሁ ደግነቱ ከፖሊስ ኦርኬስትራ ጋር
የማጠቃለያ ዜና አሰማለሁ። ጠቅላይ ሚኒስትር አብይ አህመድ በጣና ሐይቅ ዙሪያ ጉዳት እያደረሰ የሚገኘውን የእምቦጭ አረም ወረራ ዛሬ ጎብኝተዋል። ዶክተር አብይ በላሊበላ ቆይታቸውም የውቅር አብያተ ክርስቲያናት ጥበቃና ጥገና የሚገኝበትን ሁኔታ ተዘዋውረው መጎብኝታቸው ታውቋል። በሌላ በኩል ዛሬ በአማራ ክልል ባሉ ዋና ዋና ከተሞች ከሚሴንና ደብረ ማርቆስን ሳይጨምር ሰላማዊ ሰልፎች ተካሂደዋል። በአማራ ክልልም ወልዲያ ከተማ የራያ ሕዝብ የማንነት ጥያቄ እንዲመለስ ድጋፍ የሰጠ ሰላማዊ ሰልፍ ተካሂዷል። የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ ዛሬ ባህሬን ውስጥ እየተካሄደ ባለው የማናማ ጸጥታ ጉባኤ ላይ ከሳውዲ ውጭ ጉዳይ ሚኒስትር አብድል አል ጃቢር ጋር ተገናኝተው በቅርቡ ቱርክ በሚገኘው የሳውዲ ቆንስላ ጽህፈት ቤት ውስጥ የተገደለው ጋዜጠኛ ጀማል ሐሾጊ ጉዳይ ግልጽ ምርመራ ሊካሄድበት እንደሚገባ ተናግረዋል። ይህ በእንዲህ እንዳለ የሳውዲው ጠቅላይ አቃቤ ሕግ ዛሬ ማታ ቱርክ ይገባሉ ተብሎ ይጠበቃል። ሲዘር ሲያክ የተባለ የፕሬዝዳንት ዶናልድ ትራምፕ ቀንደኛ ደጋፊ እርሳቸውን በብርቱ ለሚተቹ ዴሞክራቶች ፈንጂዎችን በመላኩ ተከሶ ነገ ሰኞ ለመጀመሪያ ጊዜ ፍርድ ቤት እንደሚቀርብ ታውቋል። ፍርድ ቤት የሚቀርበው በመኖሪያ ግዛቱ አቬንቱራ ፍሎሪዳ ውስጥ ነው። ማያሚ ፍርድ ቤት ደግሞ ለፍርድ ይቀርባል። በመጨረሻም የብራዚል ህዝብ አዲስ ፕሬዝዳንት ለመምረጥ ዛሬ እሁድ ድምጽ እየሰጠ መሆኑ ተገለጠ። ታዛቢዎች እንደሚሉት አንድ የአጥብቆ ወግ አጥባቂ ይመረጣሉ ተብሏል። ዜና ወቅ
ክብራትና ክብራን አድማጮች ዝግጅታችን ተጠናቀቀ።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና
እኔም ሶሎሞን አባተ ነን።
ከኛ ጋር ስላመሻችሁ እናመሰግናለን።
ሰላም፣ በደህና ደሩ።